የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ዝግጅት ዛሬውን አሁን ጀመረ።
ትላንትና ስብሰባ ብሎ ጠራል። ከዛ የመናገር መብታችሁ በሰጣችሁ ነጻነት ተጠቅማችሁ የፈለጋችሁትን ጠይቁኝ አለ። አገሪቱ ላይ መልስ የሌለ ይመስል ሁሉም ሲያጅጎደጉድ ዋለ። ጥያቄው ሲያጅጎደጉድ ይጽፋል ይጽፋል ይጽፋል። አጻጻፉን ብታየው እኮ መልሱን የሚያውቀው ይመስላል። በኋላ ሰዓቱ ደረሰልህና ይዘባርቅ ጀመረ። ጥያቄ እዚህ መልስ እዚህ፣ ጥያቄ እዚህ መልስ እዚህ። እንደው ዝብዝብ ሲልብኝ አይ 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 ይሄን ሰውዬ ላድነው ላድነው ብዬ ሳላስፈቅድ ብድግ አልኩ። አይ አቶ ሊቀመንበር አልኩት። አቤት አለ። ቅድም አንተ የመናገር መብታችንን ተጠቅመን እንድንናገር እድል ሰጥተን ጥያቄ ጠየቅን አይደል አልኩት። አዎ አለ። ልክ መልስ የመለሰ ይመስል ላቡን እየጠረገ ይኸውልህ፣ እስቲ ደግሞ እኛ ዝም የማለት መብት እንስጥና ዝም በል። እውነታቸውን ነው። ብልህ የመናገር ብቻ ሳይሆን ዝም የማለት እድልም ሲሰጠው ሊጠቀምበት ይገባል።
እያዩ ፈንገስ ፌስታሌ እያለ ዋሽንግተን ከዘለቀ ሰነባበት።
ብዙዎችም አዩት፣ ተደሰቱማ፣ አሳቀ፣ አስለቀሰም።
ወደ መካከለኛው ምዕራብ ዩናይትድ ስቴትስ ግዛቶች የተሻገረው እያዩ ፈንገስ
በቀልዳ ቀልድ ለዛ ተዋስተው የተነገሩት መራር እውነቶቹ ግን ማነጋገር ቀጥለዋል።
የሰማችሁትም ከዚያ ዜማ ቅላጼ የተቀነጨበ ነው።
ምን ይደረግ፣ ከሰው ስህተት አይጠፋም።
እንዴት ነህ አሁን?
ደህና ነኝ፣ እግዚአብሔር ይመስገን። የታከምኩ ነኝ፣ ደህና ነኝ።
ትላንትና ትንሽ ደከም ብለህ ነበር ሳል ነበረው፣ አሁን ደግሞ ትንሽ ሻላለህ ይመስላል። ልዩነቱ እንዴት ነው? ከቀን ወደ ቀን ይለያያል። ምን ሲሆን ይሻልሃል? ምን ሲሆን ያም ይሆን?
ከቀን ወደ ቀን እየተሻለኝ፣ ደህና ነኝ፣ በጣም ደህና ነኝ፣ ይሻለኛል።
በ1972ቱ የሞስኮ ኦሎምፒክ ሁለት የወርቅ ሜዳሊያዎች ባለቤቱ ሻምበል ምሩጽ ይፍጠር
በተዛባ አጉል ዜና አርፏል የተባለው አሁን ያ ታዋቂ አትሌት ዛሬ አብሮን ያመሻል።
ንጉሴ አክሊሉ ከአዲስ አበባ በራዲዮ መጽሔት ወጎች ማሳያ መስኮቱ ከሳምንቱ ቅንብር ጋር ብቅ ይላል።
የሳምንቱን ምርጥ ግጥምም ይዘናል።
የአክብሮትና የናፍቆት ሰላምታውን እናስቀድም።
መሆኑን እንደምናመሻችሁ እንደምንሰነበታችሁ፣ ውድ የራዲዮ መጽሔት ታዳሚዎች
እሁድ ህዳር 11 2009 ዓ.ም ዝግጅታችን ጋር
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
አዲሱ አበበንን። ንጉሡ ታምሬ ቅንብሩ ላይ ተሰይመዋል።
እሁድ ከሆነ ዕለቱ
አዎ የራዲዮ መጽሔት ነው። ሰዓቱ
አንዱን ቢዘል በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ጀስቲን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል። 46,000 ሰው እንደተሳተፈበት የተነገረው ታላቁ ሩጫ በኢትዮጵያ ዛሬ ተካሂዷል። ኢትዮጵያ በአስቸኳይ ጊዜ ሁኔታ ስር በመሆኗ ምክንያት በውድድሩ መሳካት ላይ ስጋታቸውን የገለጹ ነበሩ ሲል የውድድሩ መስራችና ዳይሬክተር የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ኃይሌ ገብረስላሴ ለቪኦኤ ገልጿል። እስክንድር ፍሬው ሻለቃ ኃይሌ ገብረስላሴንና ከውድድሩ ተሳታፊዎች አንዷን አነጋግሮ ተከታዩን ልኳል።
ያው መጀመሪያ ፍርሃቱ ነበረ። ኢትዮጵያ ስቴት ኦፍ ኢመርጀንሲ ውስጥ ስለሆነች የውጭ ተወዳዳሪዎችም ትንሽ እንግዲህ በሌላው ዓለም ተሞክሯቸው በጣም ስለሚያስፈራቸው እየደወሉ እንዴት ነው ምናምን ምናምን ብለው መጠየቅ፣ ችግር የለም ምናምን ስንላቸው ይሄ የተለመደ ቅስቀሳችሁ ካልሆነ በስተቀር እያሉ እየቀሩብን አሉ። ግን ያው እኛም እንደንትን እንሰጋ ነበር፣ እንደው እንዴት ይሆን ምናምን። ግን ዛሬ አይተው እንደሆነ እንደውም በጣም ስለተዘጋጀንበት እንደሆነ አላውቅም፣ ከምን ጊዜውም በላይ በጥሩ ሁኔታ ተስተናገደ። የምታየው 42,000 በሙሉ ከለርፉል ሆኖ የሚሮጠው ሁሉም የተለያየ አመለካከት የተለያየ ድጋፍ የተለያየ እንትን ነው ያለው። እዚህ ሲመጣ ግን አንዱን ጋር አንዱ አትለኝ አንድ ነው እና ይሄ በእውነት በጣም ወርጀበታለሁ። ህዝቡንም በጣም አመሰግነዋለሁ። በጨዋ መልክ በስፖርታዊ መልክ ሮጦ ሜዳሊያውን እየወሰደ ሄዷል። ለሚቀጥለው ማመት እንደዚህ አይነት ነገር ያ ኢትዮጵያውያን ልጅነት ሊኖረን ይችላል ግን በዚህ ጉዳይ አንድ ነው የሚያደርገን። በዚህ ጉዳይ ሁሌ አንድ ነን። ኢትዮጵያዊ ሁሌ አንድ የሚያደርጋቸው ነገር ስፖርት አለው፣ ሀገር ሲወረር አለው፣ ሌላም ሌላም የውስጥ ጨዋታችን የውስጥ የምንትን የሚለው ሁልጊዜ ይነሳል፣ ይወድቃል፣ እንደገና ደግሞ ሌላ ይነሳል እና በጣም ዛሬ የቆራውበት ቀን ነው፣ የተደሰትኩበት ቀን ነው። ኢትዮጵያ ህዝብ ሁሉ አስደስቶኛል።
ማለበን ኢፍትረሽ ባላለው በመስተራ ላይ ተሰማራ ነው
በረራ አስተናጋጅ።
እስቲ ስንተኛ ጊዜሽ ነው አንቺ ተሳተፊ?
እኔ አራተኛ ጊዜ።
ለምን ነው ተሳተፊው?
ታላቁ ሩጫ ማለት እንደ በዓል ሆኗል፣ እንደ ሀገራችን መጠሪያ እና እንደ በዓል ስለሆነ ልናከብረው የሚገባ ስለሆነ ለዛ ብዬ በየአመቱ እሮጣለሁ።
አመሰግናለሁኝ እስክንድር። ያስቸኳይ ጊዜ አዋጁ ከተመታ ወዲህ እንዲህ ብዙ ቁጥር ያለው ሰው ኢትዮጵያ ውስጥ በአንድ ጊዜ ተሰብስቦ ሲታይ ዛሬ ለመጀመሪያ ጊዜ መሆኑ ነው። በነገው ምሽት ዘርዘር ያሉ ዘገባዎች ይኖሩናል። ሰሜንና ምዕራብ አፍሪካ ውስጥ ባለፉት አራት ዓመታት የሁከት እንቅስቃሴዎች እንዲበራከቱ ያደረገው የሊቢያው ፕሬዚደንት ሙአመር ጋዳፊ ሲወገዱ ከሀገሪቱ የተዘረፉ ግዙፍ ብዛት ያላቸው የጦር መሳሪያዎች በሕገ ወጥ ሁኔታ መጉረፍ መሆኑ ተገለጸ። ዛሬ የወጣ የጥናት ውጤት እንደጠቆመው ሊቢያ ውስጥ መረጋጋትን ለመፍጠር የሚደረገው ጥረት ቢጠናከርም ግጭቶች እያንዣበቡና እዚያው ሀገሪቱ ውስጥ መሳሪያ ይበልጥ እያስፈለገ ሲመጣ የሰሜንና የምዕራብ አፍሪካ ጂሃዲስቶችና የተዋረግ አማጽያን ሌሎች የመሳሪያ ምንጮችን እየፈጠሩ መሆኑ ተገልጿል። አንዳንዱ መሳሪያ የሚጎርፈው በቂ ጥበቃ ከማይደረግላቸው ማሊን፣ ማዕከላዊ አፍሪካ ሪፐብሊክና አይቮሪ ኮስትን በመሳሰሉ ሀገሮች የመሳሪያ ግምጃ ቤቶች ላይ የሚፈጸም ድንገተኛ ደፈጣና ዘረፋ መሆኑን ለንደን የሚገኝ የግጭቶች ትጥቅ ምርምር ድርጅት አስታውቋል። የዩናይትድ ስቴትስ ተመራጭ ፕሬዚደንት ዶናልድ ትራምፕ ያስተዳደራቸውን ቁልፍ ባዶ ቦታዎች ለመሙላት ሊሾም ከሚችሉ ፓርቲያቸው ሰዎች ጋር ዛሬ ስብሰባ ተቀምጠዋል። ለመጨረሻው ፕሬዚደንታዊ ጉብኝታቸው ፔሩ ዋና ከተማ የሚገኙት የዩናይትድ ስቴትስ ፕሬዚደንት ተሰናባች ፕሬዚደንት ባራክ ኦባማ ከእስያና ፓስፊክ ሀገሮች መሪዎች ጋር እያደረጉ ባሉት ስብሰባ በንግድና በመጪው ፕሬዚደንት ዶናልድ ትራምፕ አስተዳደር ላይ እየተነጋገሩ መሆኑ ተዘግቧል። ለዜና የተያዘው ሰዓት አበቃ። አብራችሁን እስከ ምሽቱ አራት ሰዓት ቆዩ። ወደ አዲሱና ወደ አሉላ ልመልሳችሁ።
የሥነ ግጥም ቤተኞቻችን ተመልሰዋል።
ሰላም ቪዎች፣ ለራዲዮ መጽሔት እንሆ ግጥም ከብራስልስ ቤልጅየም ሲል የብራስልሱ ያሬድ በላይነህ ባስቀደማ ግጥሙ አንዳንዴ ይለናል።
የፈረንሳዩ የራዲዮ መጽሔት ደንበኛ ወይም ቤተኛ አስራዳው በበኩሉ አታስብ ይለኛ በሚል የቋጠራትን ስንኛ ደርሶናል።
ሁለቱንም እናመሰግናለን።
አንዳንዴ የመቅደሱን ዕጣን የሰንበት ቅዳሴ የአኗሩን አዛን ታስብና ነፍሴ ናፍቆት አንጠራርቶኝ መባባት ያምረኛል ያ ጥቁር አፈሯ ጠረኑ ሸተኛል። አንዳንዴ ባሕሩን ሰንጥቄ በልሜ ተሻግሬ ከአገሬ ሰማይ ስር ከቄ አድሬ በእንኳን ደህና መጣህ ባዩ ተከብቤ ዘመድ ጎረቤቱን ሳልጎበኝ ጠግቤ ድንገት ነቃና ከሕልሜ ጣላለሁ ደግሜ ተኝቼ ላይ ናፍቃለሁ።
አንዳንዴ ሰው እንደ ባሕር ዛፍ እንደ ዋርካ ገዝፎ ያለበትን መሬት በሥሮቹ አቅፎ ከዛው ሳይነቀል ካፈሩ ተቃቅፎ ካገኘ ልምልሞ ካጣም እዛው ደርቆ ይሄ የአገር ዋርካ ተብሎ ተደንቆ አንሽስ መቼ ያጣና ቢቀር እንኳን ወድቆ እያልኩ አስባለሁ በግራር በዋርካው ስቀና ኖራለሁ። አንዳንዴ ጽድቅና ኩነኔን እያሰበች ነፍሴ ጽድቅስ በአገር መኖር እላለሁ ለራሴ ሰርክ በሚፈሰው ምስጋና ውዳሴ በቅዱሳን አገር ጸሎት በሞላበት ንግሥና በዓሉ በሚከበሩበት ጸበሉ በእምነት ፈውስ በሚሆንበት እጆች ወደ እግዚአብሔር በተዘረጉበት መኖር በዚህ ውበት እያልኩ አስባለሁ።
አንዳንዴ የሽንብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዛለኝ አገሬ በምትለው ዜማ ባህር ተሻግሬ ከለምለም አጸደዋ ከድሮ አድሬ በከብቶች ጩኸት በወፎች ዝማሬ ጫካና ቆንጥሩን እያቆራረጥኩኝ ጅረትና ምንጩን ጠጥቼ እያለፍኩኝ ከማሳ ገብቼ እየፈለፈልኩኝ እሸት እንኩቶውን በልቼ እያደርኩኝ
ትዝታ መልሶት ቀልቤን ወዳለበት እንዳመለጠኝ ሳውቀ ያ የሀገር ውበት ያ ሳቅ ያ ጫወታ ሽንገላ የሌለበት ዋ መኖርስ በአገር ሰው በበቀለበት እያልኩኝ እላለሁ። አገሬን እንደ ሰው እናፍቃታለሁ
አንዳንዴ። የሳምንቷ ምርጥ ግጥም ነበር የተሰማችው። ያሬድ በላይነህን እናመሰግናለን።
ላስራደው አታስብ ይለኛል ደግሞ ቀጠሮ ሰጥተናል።
አሁን የራዲዮ መጽሔት የመክፈቻ ዜማ ባደረግናት በጥላሁን አንዳንድ ነገሮች አንድንበል።
አንዳንድ ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስቡኛል። ስቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ደርሶ እንደገባቸው እንደሚያውቁት አንዳንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜትን አስተፊ። አንዳንድ ሰው አለ ፈገግታ የሚያበቃ በጥንቶቹ አታሉ መርዙን የሚነዛ። በመልካም ምግባሩ ለሰው ተጨናቂ
አሁን
ቀዳሚውን ቅንብራችንን በመድረኩ ድምፆች እናሟሽ።
ባለፈው የገቡት ጦር ልብ ዳይመንድ ምናምን የሚባለውን የካርታ ጨዋታ አያውቁትም አሉ። በኋላ ሲጣራ እነሱ የለመዱት በቤት ካርታ መጫወት።
ጋሽ ቆፍጣን ምን ብለውት ነው? ጋሽ ቆፍጣን ነው አልኳቸው። ኧረ እባክህ ዝም ብላ ነው። አይ እርሶን ነገር መቻ አጣሁት። ይሄኔ ባሽሙር ልጠውት ነው። አይ ትላንትና ስብሰባ ብሎ ጠራ። ከዛ የመናገር መብታችሁ በሰጣችሁ ነፃነት ተጠቅማችሁ የፈለጋችሁትን ጠይቁኝ አለ። አገሪቱ ላይ መልስ የሌለ ይመስል ሁሉም ሲያዥጎደጉድ ዋለ። ጥያቄው ሲያዥጎደጉድ ይጽፋል ይጽፋል ይጽፋል። አጻጻፉን ብታየው እኮ መልሱን የሚያውቀው ይመስላል። ይጽፋል። በኋላ ሰዓቱ ደረሰልህና ይዘባርቅ ጀመረ። ጥያቄ እዚህ መልስ እዚህ፣ ጥያቄ እዚህ መልስ እዚህ። እንደው ዝብዝብ ሲልብኝ አይ 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 ይሄን ሰውዬ ላድነው ብዬ ሳላስፈቅድ ብድግ አልኩ። አይ አቶ ሊቀመንበር አልኩት። አቤት አለ። ቅድም አንተ የመናገር መብታችንን ተጠቅመን እንድንናገር እድል ሰጥተን ጥያቄ ጠየቅን አይደል አልኩት። አዎ አለ። ልክ መልስ የመለሰ ይመስል ላቡን እየጠረገ ይኸውልህ፣ እስቲ ደግሞ እኛ ዝም የማለት መብት እንስጥና ዝም በል። አዳራሹ በሳቅ አወካ አሉ። ጋሽ ቆፍጣን ነው በቃ ይህም ብቻ ነው ያልኩት አሉ። እውነታቸውን ነው። ብልህ የመናገር ብቻ ሳይሆን ዝም የማለት እድልም ሲሰጠው ሊጠቀምበት ይገባል።
አሁን እያዩ ፈንገስ ፌስታሌን እያለ ዋሽንግተን ከዘለቀ ሰነባብቷል።
ብዙዎችም አዩት ተደሰቱማ፣ በእንባና ሳቅም ታጀቡ።
በመግቢያችን እንደጠቆምነው ወደ መካከለኛው ምዕራብ ዩናይትድ ስቴትስ ግዛቶች የተሻገረው እያዩ ፈንገስ
በቀልዳ ቀልድ ለዛ ተዋስተው የተነገሩ ምራር እውነቶቹ አሁን ማነጋገሩን ቀጥለዋል። የመድረኩን ትርኢት በመድረክ ባለሙያዎች ከመቃኘታችን አስቀድሞ ግን ትዕይንቱ በተመልካቹ አይን ከተነበበበት ለመንደርደር የዋሽንግተን ዲሲና አካባቢው ነዋሪ ሆኑ አንዲት እንግዳ ላስቀድም።
ፍቅር ተባላለሁ። ፍቅር ተገብረ ማርያም። የምኖረው ሜሪላንድ ውስጥ ነው። አሜሪካን ሀገር ውስጥ 36 ዓመት ያህል ኖሬያለሁ። ሁለት ስሜት ነው የተሰማኝ። በአንድ በኩል ተዋናኙ ብቻውን ወደ ሁለት ሰዓት የሚሆን በየመሃሉ ለመለወጥ ብቻ ረፍታል እንጂ ሌላ ሰው በመሃል ሳይገባ ጀምሮ እስኪጨርስ ድረስ የነበረው ስሜት አገላለጽ አንዱ በጣም የገረመኝ ጉዳይ ነው። ሌላው ቲያትሩ ቀልድ ይመስላል። ብዙ ሳቅን፣ አለቀስንም በመሃሉ። ነገር ግን እነኝህ የሚያስቁ ነገሮች ትስቅና ስር ገብቶ ቁንጥጥ የሚያደርግ ሐዘን ይሰማል ወዲያው ሳቅን ሳትጨርስ። ምክንያቱም የሚያሳየው ከመጀመሪያው እስከ መጨረሻው ኢትዮጵያ ውስጥ ያለውን ሕይወት እና በነዋሪው በህዝቡ መሀል ያለውን የኑሮ ልዩነት ደረጃ እነኝህን ሲያሳይ በየጊዜው እንደ ቀልድ ነው ጣል የሚያደርጋቸው። ግን ቀልዶች አይደሉም፣ የእውነት ታሪኮች ናቸው። እና በጣም በጣም ያደነኩት ቲያትር ነው። ቋንቋው ግልጽ ነው፣ ቀልዶቹ ግልጽ ናቸው። ምንም የቸገረ ነገር የለም እንዲገባኝ ቲያትሩ። አለበለዚያ ግን በእውነት አይደለም፣ በቃ እኔንም ከተተኝ እዛ ችግር ውስጥ። ሳቁም ደግሞ ያስቀኝ ነበር። እሱ ራሱ የሚኖረውን ኑሮ የሚያቅ ይመስላል ሲሰራው። በቃ በጭራሽ አይንህን ቱል ከሱ ላይ አታነሳም። አንድ እሱ ነው። የኢትዮጵያን ሁኔታ ኑሮ እና በሰዎች መካከል ያለውን ልዩነት ለምሳሌ ስለ ውሃ እንሰማለን። ኢትዮጵያ ውስጥ የውሃ እጥረት እንዴት እንዳለ፣ እንዴት በፈረቃ እንደሚደረግ፣ መብራት በፈረቃ እንደሚኖር እኚህን ነገሮች እንሰማለን። ግን በእውነት ደግሞ ትዝ ይለን እንደሆነ እዛ ቲያትር ውስጥ እጆን ታጠቡ፣ እጆን መታጠብ አለብዎት ሲታይ የሚበላው በተገኘና ይበታ። እንደነኛ አይነት ነገሮች ቀልድ መስል ለጊዜው ሳትልና እንደገና ደግሞ ውይ ይሄ ለካ እውነት ነው እንድትል ነው የሚያደርግ እና ለቅሶም ሳቅም፣ ለቅሶም ሳቅም፣ መጨረሻ ላይ ግን አንተም ውስጥ ክብት እንዳለ ትወጣለህ።
ከቀናት በኋላ ዛሬም ድረስ በዛ መድረክ ወደ ውስጡ ያስገባቸው ስሜቶች ያሉ ይመስላሉ። ወይዘሮ ፍቅርተ ገብረ ማርያም እያዩ ፈንገስ የተባለውን ግሩፕ ዘነበ የሚጫወተውን ቀጥር ተመልክቶ ለሰጡኝ አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ።
የእያዩን አይኖች እያዩ መነጋገር እንደምን አደጋችሁን?
እውነትን እርቃኑን እንደማየት
እንነጋገርበት ዘንድ ግን ጋብዞናልና ባለብዙ ምዕራፎቹን ገጾች
የህይወትም የመድረክም ድራማዎች በፈርጅ በፈርጁ እንቃኛለን።
የመድረክ ሰዎች ናቸው ተጋባዦቹ።
እንግዶች የራዲዮ መጽሔት ቤተኛም ጭምር ናችሁ። በተለያዩ ኪነ ጥበብ ነክ ዝግጅቶች ምላልሰን እናገኛችኋለን እየቆየም ቢሆን። አርቲስት አለም ፀሐይ ወዳጆ፣ አርቲስት ተመስገን አፈወርቅ፣ በቅድሚያ እንኳን በድጋሚ ወደ ራዲዮ መጽሔት መጣችሁ።
እንኳን ደህና ቆየን አሉላ። የእኛም ስለጋበዝከን እናመሰግናለን።
እንኳን በሰላም ቆያችሁን።
ቀደም ብለን የተከታተል ነው በመድረክም በቅርበትም ያያችሁትን በመግቢያው የሚያስተዋወቅ ነውን እያዩ ፈንገስ ፌስታሊን እያለ የሚጠራበት የአንድ ሰው የሙሉ ሰዓት ተውኔት እዚህ ዋሽንግተን ዲሲ አካባቢ በሁለት ተከታታይ ሳምንቶች ቲያትር ቤቱ ግጥም ብሎ የታየ ምናልባትም በአይነተኝነቱ ከሌሎች የተለየ ነው ብለን መናገር የሚያስደፍር ነው። እያዩ ፈንገስ ስሙ ራሱ እንግዳ ነው። ነገር ግን እንግዳ ያልሆኑ ታሪኮችን ኢትዮጵያ ውስጥ ያለ የየለት ህይወትን የሚቃኙ የሚዳስሱ የሚበረብሩ ሩቅ ላለነውም ቅርብ የሚያደርግ አይነት አቀራረብ የተከተለ ነው። ተዋናዩ ግሩም ዘነበ፣ ደራሲው በረከት በላይነህ፣ አቀናባሪው አበባው መላኩ መሆናቸውን በራሪ ወረቀቱ ያመላክታል። እስኪ ከጠቅላላ ስሜታችሁ እንነሳ። አለም ፀሐይ፣ ካንቺን ጀምር እስኪ። ምን አይነት ስሜት ሰጠሽ?
የሚደንቅ ነው። ከጠቅላላው ስሜት እውነትም ለመነሳት በጣም ተደንቄበት በጣም ወድጄው የተመለከትኩት ትርኢት ነው። ግን ትርኢቱ ወደዚህ ከተማ ከመምጣቱ በፊት በዲሲና አካባቢው ከዚህ ከጣይቱ የባህልና የትምህርት ማዕከል ጋር መስራት እንደሚፈልጉ እነ በረከትና ነግሩ መልእክታቸው ደረሰኝ። እኔ መልእክቱ ሲደርሰኝ የነበረኝ ስጋት እያዩ ፈንገስን በመጠነኛ ጥቃቅን ትርኢቶች በዩቲዩብ ላይ አይ ስለነበር ለአሜሪካን ተመልካችና በተለይ እዚህ ከረጅም ዘመን ቆይታ በኋላ ለሚመለከት ተመልካች እንዴት ቅርበት ይኖረው ይሆን ወይ፣ ተቀባይነቱ ምን ያህል ነው የሚል ስጋት ውስጥ ያደረ ማለት ነው። ስለዚህም ከነሱ ጋር ግንኙነት መፍጠር ከጀመርኩበት ጊዜ ጀምሮ ይህንን ስጋቴን ለነሱ አስረዳሁና እንደደረሱ እዛ ላይ ልንሰራ እንደሚገባን ተወያየን። እንደገቡም የመጀመሪያ ስራ የነበረው ይዘውት ሊቀርቡ ያሰቡትን ስራ ተመልክቶ ሀሳብ ለመሰንዘርና እስቲ ከአሜሪካው ተመልካች ጋር እዚህ ስለቆየሁ ደግሞ እኔ አሁን እሱን ለማዛመድ ወይም ለማስማማት እንዲቻል ብዬ ቁጭ ብዬ ማየት ጀመርኩ። ለህዝብ ከመቅረቡ በፊት እስክሪፕቶና ወረቀቴን ይዤ ነበር አስተያየት ለመስጠትና ለመጻፍ። ከመመሰጤ ብዛት ምን ለመናገር አንዲት ፊደል አልጻፍኩም ኖትቡኬ ላይ፣ አንዲት ቃል አልጨመርኩም፣ አንዲት ቃል አልቀነስኩም። ከግሩም ጋር ሲስቅ እየሳቅኩ ሲያለቅስ ማልቀስ ጀመርኩ እና ደነቀኝ ምን ያህል ቅርብ እንደሆነ ለህዝቡ ቋንቋው በጣም በቀለለ መልኩ እንዴት እንደሚቀርብ ይዞታው። ሙሉ የሁለት ሰዓት ከሀያ ትርኢት እኔ 15 ደቂቃ የተቀመጥኩ ሳይመስለኝ እንዴት እንደነካኝ እኔ ራሴ ከሀገሬ ከወጣሁ ስለቆየሁ እዚህ ሀገር ባሉ ተመልካቾችም አይን ደግሞ ለግምገማና ለትችት ነው አሉላ ተዘጋጅቼ የተቀመጥኩት። አዎ ይህንን ቀይሩት፣ ይሄ አይገባም፣ ይሄ ይገባል፣ ይህን በዚህም ተካ ለማለት የተዘጋጀሁ ሰው ነበሩ።
ሚጠቃጣሽ እንጂ
በቃ ትክክል እንዲህ አይነት ልቦናና አስተሳሰብ ይዤ ቁጭ ብዬ እና በጣም የገረመኝ እርግጥ ወደዚህ አካባቢ ሲመጡ አዲስ ድርሰት ነው ፌሳሌን የተለያዩ ስራዎች ብዙ እንደሰሩ አውቃለሁ። ደነቀኝም ገረመኝም እድሜያቸውን ማሰላሰል ጀመርኩ። እነዚህ ልጆች ስንት አመት ናቸው? ከስንት አመት በፊት ይህን ነገር ምን ይዘዋል? ከዚህ ህብረተሰብ ምንድን ነው የወሰዱት? እና ኢትዮጵያን በምን አይን ነበር የተረከቧት ያዩዋት? ከድሮ የሚያዛምዷት አሁን ያለው ሁኔታ ወደፊትም የመተለምን ነገር እያየሁ በአንድ በኩል አገሬ እድለኝነቷን አደነኩ። እንደዚህ አይነት አንበሳ ልጆች በዚህ እድሜ መፈጠራቸውን የሙያዬንም መድረክ እንደዚሁ ተደሰትኩለት። እንዲህ አይነት ሰዎች አሁንም እንዴት እያፈራ እንደሆነ ተመለከትኩ። ከዛ ወደ መድረኩ ይዣቸው ሲሄድ በኩራት በቃ በክብር በደስታ ነው በእውነት። እና ድሮ የሰሩትን ትልቅ ነገሮች በአቅም ይሄንን የነበረኝን ስጋት በፍጹም አጥፍቼው እንዳልኩትም ተመልካቹ እያንዳንዱን የእጅ እንቅስቃሴ እያንዳንዱን ትርኢት በዛ መልክ ተቀብሎ አለፈው እና ነው በጣም የወደድኩት በጣም ያከበርኳቸው። አንተ እንዳልከው በረከትም ግሩምም አበባውም ተባረኩ ከማለት በቀር ምለው የለኝም።
መልካም ነው። ከረጅም ጊዜ በኋላ በተለይ በኢትዮጵያ ውስጥ ያለ የዕለት ተዕለት ህይወትን የሚመለከት ነገር 10,000 ማይል ርቆ መጥቶ በቀጥታ ከህይወታችን የማይዛመድ የሚመስለን ነገር ያናህል መኮርኮሩ ለትችትም ለአስተያየትም በር አልነበረውም። እስክሪብቶና ወረቀቴን እንዲሁ ማስቀመጥ ነበረብኝ ነው ያልሽው አለም ፀሐይ። ፈታ ፈታ እያደረግን አንዳንድ ነገሮችን በሙያ አይናችሁ እንድትቃኙ እናደርጋለን። ተመስገን፣ ወደ አንተ ልሻገር። አንተም እንደ አለም ሁሉ ለወዳጆችህ ለሙያ አጋሮችህ በተለያየ መንገድ የመርዳት እድል እንደነበረ በቅርበትም እንደነበረ ከታዝብ ያለው በመድረኩ አካባቢ የሚሰሩ ስራዎች ላይ የጠበቅከው ከነበረ እርግጠኛ አይደለሁም፣ ወይም ከዚህ ቀደም የተወሰኑ ሀሳቦች ከነበሩ አንተስ እያዩ ፈንገስን በተለይ ደግሞ ለዚህ ለዩናይት ስቴትስ ተመልካች የተዘጋጀውን አለም ፀሐይ የገለጠችውን ፌስታሊን በሚል ለብቻ ነው የተሰራው አዲስ ነው እና ይህን የአንድ ሰው የሙሉ ሰዓት ቲያትር እንዴት አገኘኸው?
ስለ እያዩ ፈንገስ እኔም እንደ ሌሎቹ ታዳሚዎች በዝና ከኢትዮጵያ ድረስ የሚመጣውን የነበረውን ዝና እንሰማ ነበረ፣ ጥሩነቱን እና በህዝብ ዘንድ የነበረውን ተቀባይነት። ግን ልክ አለም እንዳለችው ቅድም ወደዚህ በሚመጡበት ሰዓት እኔም ፍርሃት ነበረኝ። ምክንያቱም የዚህ ሀገር ኦዲየንስ ኢትዮጵያ ካለው የስነ ጥበብ በተለይም ደግሞ የመድረክ ቲያትር ርቀት ይኖረዋል። ምክንያቱም በየጊዜው ልክ ኢትዮጵያ እንደሚታየው ቲያትርን የማየት እድል የለውም እዚሁ በተወሰኑ ደረጃ በጣይቱ ማዕከል የሚዘጋጁት ዝግጅቶችን ከማየት ውጪ ማለት ነው። ከዛም ባሻገር ደግሞ በአይነቱ ለየት ያለ ነገር በአንድ ሰው ብቻ የሚተወን ተውኔት ለዚያውም የ30 ደቂቃ ሳይሆን የሁለት ሰዓት ተኩል የሚያክል ርዝመት ያለው ተውኔት ይዞ መቅረብ እንዴት ይቀበላል የሚል ፍርሃት ነበረኝ። እኔም እንደማንኛውም ገብቼ ተቀምጬ መድረኩ እስከሚከፈት እስከሚጀመር ድረስ እኔም እንደሱ አይነት ፍርሃት ነበረኝ። ነገር ግን ልካለም እንዳለችው ተመልካቹ የነበረው አቀባበል እያንዳንዷን ቃል እየመነዘረ በሳቅና በግርምት እያጣጣመ እኔም አብሬው ሁለት ሰዓት የተቀመጥኩ ሳይመስለኝ ነው ተውኔት ያለቀው። እና በዚሁ አጋጣሚ ለተዋናዩም ለአዘጋጁም ለደራሲውም አክብሮትና አድናቆቴን መግለጽ እፈልጋለሁ።
መልካም። እስኪ አሁን ካነሳችኋቸው ሀሳቦች ነጠቅ የሚያደርጉ ይሄ ለሁለት ሰዓት ተኩል ከተቀመጡበት ሳይነቃነቁ ስሜትን ሰቅዞ የሚይዝ በልማድ ሰዎች አጭር ጊዜ እንኳን በሚቆይ የአንድ ሰው ንግግር መዳከም ተፈጥሯዋለን ለማንም ሰው የሚሆነውን ነገር ያን የሚያስጥል ያን ሙሉ ሰዓት አንድ ሰው በሚያደርገው እንቅስቃሴና በሚገልጻቸው ስሜቶች በመድረኩ በሚናያቸው ነገሮች ተውጦ መቆየት ብቻ ሳይሆን የሚኮረክሩ የሚሸነቁጡ አንዳንዴም ተመልካቹን ጭምር በቀጥታ የሚመለከቱ የሚመስሉ አንድ ሰውን በል እንጂ ከአንድ ሰው በላይ ያለፈ ሌሎች ባህሪያትን ወደ መድረኩ የሚያመጣበት የሚነጋገርበት በእንባና ሳቅ በደቂቃዎች ውስጥ በእነኛ አይነት ስሜቶች ውስጥ የሚናጥና የሚመላለስበትን ሁኔታ በአድናቆት መግለጽ ይቻላል። ቀደም ብላችሁ እንደገለጻችሁት ከአድናቆቱ እንሻገር እስኪ። ማህበራዊ ትችት አለ፣ የፖለቲካ ስላቅ አለ፣ ነገር ግን ነጻነት አለበት። መድረክ ላይ ይዞት የመጣው ሰው እንደ ባለሙያ ብቻ እዛ ጋር እናገኘዋለን። እስኪ እሱ ላይ እናንተ ያያችሁበትን በተለይ ደግሞ ትችት መሰል ነገሮች የያዙ ጥበባዊ ስራዎች የመድረክም ጨምሮ አንዳንዴ የግል ስሜትም አይሎ የሚመጣበት አለና እዚህ ጋር ጥበብ ብቻ የምናይ ይመስላል። አለም ፀሐይ፣
ምንድን ነው ልዩ የሚያደርገው ይሄንን ስራ? እያዩ ፈንገስ የበረከት ፈጠራም ሆነ የግሩም አጫወት ለምን የተለየ ሆነ የሚለውን እኔ መድረክም ላይ እነሱን ሳስተዋወቅ እንዳልኩት ሰፋ ላደርገው፣ በኢትዮጵያ ውስጥ የመጀመሪያው ነው እንዲህ አይነት ሙሉ አንድ ወጥ ስራ በአንድ የመድረክ ባለሙያ ብቻውን ተሸክሞት ሲጓዝ። አሜሪካን ሀገር ውስጥ ምናልባት ባለፉት 100 ዓመታት ውስጥ የተወሰኑ ባለሙያዎች ሲጀምሩት ግጥምን ሪሳይት እንደማድረግ ወይም ደግሞ ኮሜዲን እንደማቅረብ ግጥምን ራሱን እንደመተወን እየተደረገ ምናልባት በ1848 አካባቢ ወይም 50ዎቹ ውስጥ እንደ ኤድጋር አለን የሚባል ሰው ነበር ግጥሙን ሪሳይት እያደረገ ሰራ ተብሎ እንደ ተውኔት ይደነቅ የነበረ። ወይም የእንግሊዙ ቻርልስ ዲክንሰን የሚባለው ክሪስማስ ካሮል ነው ፖፕላሩ፣ በቃ ሰርቶት ይህን አይነት ነገር አተረፈ ተብሎ የሚነገርለት እና የሚደነቅ። ዞር ብለን ስናይ ደግሞ ጎልደን ገርልስ ላይ የምትጫወተው አንዷ ጎበዝ ተዋናይ ቢ አርተር፣ እሷም ደግሞ እንደዚሁ ጀስት ቢትዊን ፍሬንድስ ሚል አንድ ብሮድዌይ ያቀረበችው ብቻዋን ያቀረበችው ተውኔት ነበረ። ከዛ በኋላ እንግዲህ የተለያዩ ሀገሮች ውስጥ ተሞክሯል፣ ከትንሽ ሰዓት ከትንሽ ደቂቃዎች እያደገ የማምጣት ነገር። ኢትዮጵያ ውስጥ ደግሞ በእኔ የልጅነት ዘመን ውስጥ ከማስታውሰው አንድ ጊዜም ባንተ ፕሮግራም ላይ አንስቼ ነበረ እንደነ ጋሽ ክፍሉ የሚሏቸው ከነጋሽ መላኩ ጋራ ያቀርቧቸው የነበሩት ምናልባት 15 ደቂቃ ሊሆን ይችላል፣ ግን ስታንዳፕ ኮሜዲያን ደረጃ አስመስለው የመተወን ባህሪዎች ተጀምረው ነበር። ብሔራዊ ቲያትር ደግሞ እንደነ ጋሽ ተስፋዬ ሳህሉ ሌላው ተስፋዬ ደግሞ ነበረ፣ ሌላ ማንዳቱ በቀለ እዚህ የሚባል ሰው ነበር። እነዚህ ነገሮች ተጀምረው ነበረ፣ ግን ከማሳቅ ትርኢቶችን መሀል ለመሀል ብሬክ ከመስጠት ጋራ ከዛ ጋር የተያያዘ ነው በአብዛኛው። ወይም ደግሞ ዘፈንን ለማስተዋወቅ ወጥቶ በዛው ረጅም ደቂቃ የመጫወት ቅድም እንዳልኩት ከግጥሞች ጋር እያይዞ፣ ግጥምም ካልሆነ ደግሞ እንደዚሁ ከራስ ፈጠራ ጋር ተያይዞ የመጫወት ነው። ይሄኛው እንግዲህ በኢትዮጵያ የመጀመሪያ ሊያደርገው የቻለው አንድ 2 ሰዓት ከ20 ሙሉን ይሄዳል ራሱን ችሎ ማለት ነው። ይሄ የርዝመቱ ነው። ርዝመቱ ደግሞ ደቂቃ ያለ መምሰሉ ጉዳይ እንግዲህ ጸሐፊን ያካትታል፣ ዳይሬክተሩን፣ አልባሹን፣ ሙዚቃን፣ ሙሉ ልክ ቲያትሮች የሚፈልጓቸውን የጥበብ ሙያዎች ዙሪያውን ደግሞ አካቶ መያዙ፣ እነዚህ ነገሮች ናቸው የተለየ የሚያደርገው። ሙሉን ነገር ይዛል። ብቻውን አንድ ሰው ሳይሆን ከኋላው ሌሎች የጥበብ ጉልበቶች ይዞ ነው የሚሄደው ማለት ነው የሚጓዘው። በተረፈ በእጃችን አንዳሳቸው ወይም በአይናችን አንያቸው እንጂ በድርሰቱ ውስጥ የተካተቱ አነሰ ከተባለ 5 ባህሪ በላይ አሉ እዚህ ድርሰት ላይ። እንደ ጋሽ ቆፍጣናው፣ ጋዜጠኛው፣ በቃ የምናውቃቸው ቅርብ የሚያደርጉልን ወይም ደግሞ ተቃዋሚ እያለ የሚናገረው ወይ ጉዳና ተዳዳሪ አይነቶቹ ሄዶሱ ልብስና ገንዘብ የሚሰጣቸው አይነት ባህሪያት ጎረቤቶቹ አካባቢውን በሙሉ ምን እንደሚወዱ ምን እንደሚናገሩ ምን እንደሚበሉ ምን እንደሚጠሉ አብረን እንድናያቸው የሚያረጋግበት ዘዴና አቅሙ ማለት ነው። ያ ነው አንዱ ሙሉ ቲያትር ያስመሰለው ያስጓዘው አንዱ ጉልበት የሚመስለኝ። ከዛ በተረፈ ዳልከው በዚህ በአንድ ፌስታል አካባቢ የሚደረገው ፍለጋና ወይ በግማሽ ሰዓትም ቢያልቅ ሙሉ ይሆን ነበር። ሁለት ሰዓት ከመናምንም ሲጓዝ ይስለዛ ፌስታል ሙሉ ሆኖ እስከመጨረሻ ያንን ፌስታል አብረን ፈልገን እስክናገኝ
ፍለጋው
እንዳለ የዛ ጉልበት ነው። በተረፈ እንዳልከው ማህበራዊ ትችቱ የጽሁፋዊ ብስለቱ በሚታወቁ ሰውኛ በሆኑ ቀላል ቀልዶ በማህበራችን ውስጥ ያሉትን የኮረፕሽኑን ህብረተሰቡን ለማራም የሚችሉ መንገዶችን ለኛ ቅርብ የሆነ እየሳቀ ውስጣችን ያለንን ምሬት እውነታ የሚያሳይ ነው። እና እነዚህ ናቸው ጉልበቶቹ ለማለት ብዬ ነው። እስኪ ደግሞ ተሜ ይጨምርበት።
መልካም። የአንድ ሰው ቲያትርን ታሪካዊ ሁኔታም ታሪካዊ አመጣጡን በዚህ በዩናይት ስቴትስም ሆነ ሌሎች አካባቢዎች ያለውን ጨምረሽ ነው ከኢትዮጵያ ተሞክሮች ጋር ያዛመድሽልን። አለም ተመስገን፣ ሶስት ነጥቦችን አለም ከወሰደችው አለም ካነሳቻቸው ጋር አያይዘህ እንድትመለከት እናድርግ። ተዋናዩ አለ ግሩም ዘነበ 2:20 ተመልካቹ ሙሉ እስረኛው ሆኖ በአዳራሽ ውስጥ እንዲቆይ የማድረግ አቅሙን ያሳየበት፣ ደራሲው በሐሳብም ጥልቀት በኩምክና ለዛውም ቃለ ተውኔቱ በተጻፈበት መንፈስ ግሩም ስራውን እናያለን። የቅንብር ስራም በመድረክ ላይ ከሙዚቃው ጋር ተዋህዶ የተሰሩትን ለዚሁ ተብሎ የተደረሰውን ሙዚቃ ጨምረን አይተናል። እስኪ በተናጥል ሶስቱን ተመልከታቸው። ስለ ተዋናዩ ንገረን፣ ስለ ደራሲውም ሆነ አጠቃላይ ቅንብሩን በመድረክ የቀረበበትን መንፈስ ጨምረ።
ጉዞውን ቀጥሏል።
እያዩ ድራማው ወደ መካከለኛው ምዕራብ ዩናይት ስቴትስ አቅንተዋል።
የፈነጠቃቸውን ወጎች ገና ያነጋግሩናልና በመጪው ፕሮግራማችን ከደረስንበት እንነሳለን። የራዲዮ መጽሔት ወጎች ወደ ቀጣዩ ቅንብር ያሸጋግሩና በሳምንቱ ዜና እንንደር።
ዓለም አቀፉ የዜና አገልግሎት ቢቢሲ ወደ ኢትዮጵያም ያሰራጫል።
ቢቢሲ በዓለም ዙሪያ የሚያቀርበውን የዜና አገልግሎት ስርጭት አድማስ እንደሚያሳድግ ባለፈው ረቡዕ አስታውቋል።
እንደ አውሮፓውያን የዘመን አቆጣጠር ከ1940ዎቹ አንስቶ በግዝፈቱ የመጀመሪያ መሆኑ በተነገረለት በዚህ እቅዱ
የመገናኛ ብዙሃን ነጻነት አደጋ ላይ የወደቀባቸው ያላቸውን አገሮች ጨምሮ ገለልተኛ የጋዜጠኝነት አሰራሩን ለተጨማሪ ሚሊዮኖች ለማድረስ የታለመ መሆኑን ቢቢሲ ባለፈው ረቡዕ ባወጣው ጋዜጣዊ መግለጫው አስታውቋል።
አዲሱ ስርጭት አማርኛን፣ ኦሮምኛንና ትግርኛን ጨምሮ 6 የአፍሪካ ቋንቋዎችን ያካተተ መሆኑንም መግለጫው አመልክቷል።
የዛሬዋ ቀን ለቢቢሲ ታሪካዊና ከ80 ዓመታት ወዲህ ታይቶ የማያውቅ መጠነ ሰፊ የስርጭት አድማስ ያስተዋወቀበት ያሉት የኩባንያው ዋና ዲሬክተር ቶኒ ሆል ናቸው።
የብሪታንያው ብሮድካስቲንግ ኩባንያ ቢቢሲ ወርልድ ሰርቪስ በአፍሪካ ቋንቋዎች የምዕራብ አፍሪካውን የፈረንሳይኛ ቋንቋ ፒድጊን፣ የናይጄሪያዎቹን የዩሩባና የኢግቦ ቋንቋዎች
እንዲሁም አማርኛ፣ ኦሮምኛ እና ትግርኛን ያካተተ ሲሆን ሌሎቹ ስርጭቶች የሚጀመርባቸው 5 የዓለም ቋንቋዎች ደግሞ 4ቱ በህንድ የሚነገሩ ናቸው። ጉጃራቲ፣ ማራታይ፣ ፑንጃቢ እና ትሉጉ ቋንቋዎች እንዲሁም ኮሪያኛ ናቸው።
እንደ አውሮፓውያን የዘመን አቆጣጠር አዲሱ ኮሪያኛ ያንተ ቋንቋ ነው አይደል?
አዎ፣ አገሩ ነበር። ሳሜዳ
ምን ማለት ነው?
አመሰግናለሁ።
በዋናው ቃል ጀምራ እኔም አመሰግናለሁ በአማርኛ አዲሱ። እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም ባስተዋወቀው ፓፕ ወይም ብልጭታ በተሰኘው በፌስቡክ አማካኝነት ብቻ የሚሰራጭ የዜና አገልግሎቱ እንዳገኘ የገለጠውን አመርቂ ያለውን ውጤት ተከትሎ በታይላንድ ሙሉ የዲጂታል ስርጭት
ባለፈው ረቡዕ የጀመረው ቢቢሲ ዓለም አቀፍ አገልግሎት በሶማሊያ ቴሌቪዥን ስርጭቱን እንደሚያስፋፋ፣ በናይጄሪያ አዲስ ዲጂታል የሞባይል ስርጭት እንደሚጀምርና
ከሰሃራ በታች በሚገኙ የአፍሪካ አገሮችም ከየአገሮቹ የቴሌቪዥን ጣቢያዎች ጋር በመተባበር ከ30 በላይ አዳዲስ ቴሌቪዥን ፕሮግራሞችን እንደሚጀምርም አስታውቋል።
የጦርነት ይሁን የአብዮት የለውጥ ዜና በዓለም ዙሪያ ያሉ አድማጮቻችን ዓለም በምናቀርበው ተአማኒና ነጻ የዜና አገልግሎት ይተማመናል ሲሉ
የቢቢሲ ዓለም አቀፍ አገልግሎት ዲሬክተር ፍራንሲስካ አንስወርዝ የክፍላቸውን የቀደመ ክንውን አወድሰው
በ21ኛው ክፍለ ዘመን ይበልጥ ሳይሆን ያነሰ የንግግርና የመገናኛ ብዙሃን ነጻነት በነገሰባቸው አካባቢዎች ተፈላጊ ሆነን ለመቀጠል እንሰራለን ብለዋል።
ይህ የዛሬው የቢቢሲ የስርጭት አድማስ መስፋት ዜና የተሰማው የብሪታንያ መንግስት እንደ አውሮፓውያን የዘመን አቆጣጠር 2019 እስከ 2020 ዓመተ ምህረት የበጀት ዓመት ድረስ ለቢቢሲ ዓለም አቀፍ አገልግሎት የፈቀደውን የ289 ሚሊዮን ፓውንድ 359 ሚሊዮን የአሜሪካ ዶላር እንደማለት አለያም በኢትዮጵያ ብር የገበያ ዋጋ ሲመነዘር ደግሞ 8 ቢሊዮን 68880 ብር በጀት ተከትሎ ነው።
በአሁኑ ወቅት በ29 ቋንቋዎች በዓለም ዙሪያ ዜናና የተለያዩ የመገናኛ ብዙሃን ውጤቶችን የሚያሰራጨው ቢቢሲ በሳምንት 246 ሚሊዮን ታዳሚዎቹን ይደርሳል። ለመሆኑ ይህን የመሰለ የራዲዮ ወይም የቴሌቪዥን ተጨማሪ ስርጭት መፈጠር ምን አይነት አንደምታ ይኖረዋል ትላለህ አሉላ?
አዲሱ እድልና ፈተናዎቹን መመልከት ብቻ ሳይሆን እንድንነጋገርም ለምንስ ሳቢነት ኖሮ ብለን የሚያደርግ ነው። እንወያይበታል።
እንግዲህ እንዳልከው ለምን አስፈለገ የሚለውን እኔ እናንተ መመለስ ባንችልም ግምት መውሰድ እንችላለን። ግን አንድ ጥሩ ነገር እንዳለ ይታየናል። አድማጮች በተለይም የኢትዮጵያ አካባቢ በአንድ በብሔራዊ ቋንቋ አማርኛ፣ ከዛ በአፋን ኦሮሞና በትግርኛም ሆኖ ኢትዮጵያ ያሉ አድማጮች ምርጫ አገኙ። ለእና ለአንተ ደግሞ ትንሽ ጥሩ ነው፣ ያተጋናል።
ትክክል ነው አዲሱ። ለምን የሚለውን ወደፊት ገፋ በማድረግ ልጀምር። ለምን ተጀመረ ሳይሆን ለምን መነጋገራችን አስፈለገ ነው ልል የፈለግኩት። መነጋገራችን አስፈላጊ የሚሆነው ለመገናኛ ብዙሀን ማበብ መለምለም ግድ የሚላቸው ኢትዮጵያን በመሳሰሉ ሀገሮች የዜናና የተለያዩ መረጃዎች ምንጫቸው ጠባብ የሆነባቸው ትልቅ ቀን ነው። ቢቢሲ ሲጀምር በእርግጥ አንተ እንዳልከው ከአሜሪካ ድምፅ ጋር ቀጥታ ተፎካካሪ ይሆናል። ፍክክር ደግሞ ጥራት እንዲመጣ ያደርጋል። በርግጥ የተሻለ እንድንሰራ ያደርገናል። አሁን ከምንሰራው የበለጠ እንድንሰራ እንድንተጋ ያደርገናል። የውድድር ገበያ ጥሩ ደንበኛ ያፈራል ነው የሚባለው። ቀደም እንዳልከው የተሻለ ምርጫ ይሰጣል።
ውድድር መኖር ጥሩ ነው። ለተጠቃሚ ምርጫ ይሰጣል
ይመስለኛል። የሐሳብ ገበያው ይደራል ነው ባጭሩ።
ፉክክሩ ግን የተለየ ነገር እናቀብ ለማለት ለዝግጅት ይረዳል።
በዓለም አቀፍ ደረጃ ያለውን ስናነስ በዓለም አቀፍ ደረጃ የሚሰራጩ ፕሮግራሞች በጠባያቸው የዓለም አቀፍ ዜናዎችን በየትኛውም ዓለም ጫፍ የተከናወነን ድርጊት ወዲያውኑ ፈጥነው መሰረት ያላቸው እና ትልቅ ሲሆኑ እንደ ጀርመን ሬዲዮ፣ እንደ አሜሪካ ድምጽ ሬዲዮ አሁን ቢቢሲ እንደሚያደርገው ሲሆን በተለያዩ አገሮች ያሉ ዘጋቢዎቻቸው በሰዓቱ የሚያደርሷቸውን ዜናዎችም በአገር ውስጥ ያሉት ከሚያገኙት በተሻለ ማግኘት መቻላቸው የበለጠ አቅማቸውን ከፍ ያደርገዋል እና ውድድሩ በእነሱ ብቻ ይምሰል እንጂ በአገር ውስጥ ላሉ መገናኛ ብዙሀንም ነው። አዲሱ እኔ ከሱ ተሻግሮ የሚታየኝ ምናልባትም በቀጣይ የራዲዮ መጽሔት የጋዜጠኞች ጠረጴዛ ዙሪያ ውይይታችን በስፋት የምንመለስበት ፈንጠቅ የሚል ሀሳብ ላንሳ። በመንደርደሪያችን እድልና ፈተናዎች ጠቅሰናል። እንደ እድል የሚቆጠረው ቀደም ብለን እንደጋግመን ያነሳ ነው ተጠቃሚው ምርጫ ማግኘቱ፣ በአንደኛው ያላገኘውን በሌላ ምንጭ የበለጠ እንዲያገኝ ማድረጉ፣ እንደ ኢትዮጵያ ያለ በግልጽ የሚታወቀው በተለይ አሁን ከድህረ አስቸኳይ ጊዜ አዋጅ የመገናኛ ብዙሀን የተገደቡበት መጠን ከፍ ብለዋል። ከዚህ ቀደም ከነበረውም አልፏል። የመብት ድርጅቶች ብዙ ጽፈዋል። ሲፒጄን የመሳሰሉ የጋዜጠኞች መብት ተሟጋቾችም በርከት ያሉ ዘገባዎችን አውጥተዋል። የሚሰማና የማይሰማ ተለይቶ የተገለጠበትም ጭምር ስለሆነ ያ ፈተና ከፍ ያለ ይመስለኛል። ሌላ ፈተና ግን ለዓለም አቀፍ መገናኛ ብዙሃኑም ጭምር ነው። ይሄ የመገናኛ ብዙሃን አገልግሎት አድማስ ካልሰፋ ኢትዮጵያ ከውጭ የሚመጡ የመገናኛ ብዙሃን ምናልባት ከአስቸኳይ ጊዜ አዋጁ ሊፈቀድ ይችል ይሆናል። ካልተከፈተ መከፈት አለበትና ሰዎች ምርጫቸው በግላቸው የሚወስኑት ውሳኔ መሆን አለበት። የቱን ሬዲዮ መስማት እንዳለብህ፣ የቱን ጋዜጣ ማንበብ እንዳለብህ መንግስት ሊነግርህ አይገባም። ምርጫውን መፍቀድ ነው ያለበትና እንደነዛ ያሉ ሁኔታዎች እውን እስኪሆኑ ድረስ አቅራቢዎቹም ፈተና ያላቸው ይመስለኛል።
ልክ ነው። አሁን ያልከው ላይ ለምሳሌ አሁን ይሄን ጣቢያ ስማ፣ ይሄን አትስማ፣ በእውነቱ በማንኛ ይህን በሚያደርግ መንግስት በዛ ቦታ በሆን ይሄን ከማድረግ በጣም ነው የምቆጠበው። ለምን የፈለግከውን ስማ፣ የሚጥምህን ውሰድ ብሎ የራሱንም መገናኛ በትክክለኛ የጋዜጠኝነት ስራ እንዲሰራ ካደረገ ሌላውም የሚያስተላለፍ ለህዝብ ግምት መስጠት አለብን። ህዝብ አቅም ማለት ትክክል አለም፣ ህዝቡ ራሱ ይወስናል። አይጭ እኔ ቪኦኤን አልሰማም በቃ የሚረባ የላቸውም ይሄን ብሎ ይመርጥ ይችላል። ስለዚህ ስማ ትስማ ማለት እንደውም የሚያስጠረጥርና እንዴ ለምን እንደዚህ ያሉ የሚያሰኝ ስለሆነ አደጋ አለው። በሚከለክሉት ኃይሎች ላይ አደጋ፣ እነሱ ላይ አደጋ አለው።
የተከለከለ ነገር ሁሌም ሊፈለግ ታደርገዋለህ። ተመሳሳይ ነገር ይመስለኛል። ዝርዝሩን በውል ባላውቅም በደርግ መንግስት አሜሪካ ድምፅ ተደብቆ ከሚሰሙ ሬዲዮዎች ውስጥ እንደነበረ፣ የጀርመን ሬዲዮም ተመሳሳይ እንደነበር ይገባኛል። ያኔ ሰዎች አልሰሙም አይመስለኝም። በራሳቸው ጊዜና ቦታ እንዲሰሙ አድርገዋቸው ይሆናል። ይበልጥም እነኝን ሬዲዮ ጣቢያዎች እንዲወደዱ አድርጎ ይሆናል። እንዳልከው የውድድር ገበያው ለሁሉም ነው። በሚቀጥለው ፕሮግራማችን እንመለስበት
ማለታችን ነው። Fikir and Akira, but my chaitanya, and chief Akaikashin, enemy Bakanya, Genuro in the spa, the Yona Berbanchi, the Stirakat Bain, Erbesh Techauchi, Machemarat Kune, Levichan Kuro. Kanayatam Betilk kalte mare Fikiri bekanyal Mechibbal nebere
ሰላም እንላለን። ሻምበል እንዴት ነህ?
ሄሎ
ሄሎ፣ እንደምን አሉ?
እንደምን አለ?
ደህና ደህና አሉ። አዲሱ ደህና ናችሁ ወይ?
እግዚአብሔር ይመስገን። አንተ እንዴት ነህ?
ደህና ነኝ፣ እግዚአብሔር ይመስገን።
አሁን እንዴት ነህ? ምን ለውጥ አለህ? ባለፈው
የተሳሳተ ዜና አንብበን ቅርታን ጠይቃል። እኒህ የሚጨምር አይነት ነው የሚሆነው እንዲህ አይነት ነገር።
ምን ይደረግ ከሰው ስህተት አይጠፋም።
እንዴት ነህ አሁን?
ደህና ነኝ፣ እግዚአብሔር ይመስገን። የታከምኩኝ ደህና ነኝ።
ትላንትና ትንሽ ደከም ብለህ ነበር ሳልነበረው፣ አሁን ደግሞ ትንሽ ያላለህ ይመስላል። ልዩነቱ እንዴት ነው? ከቀን ወደ ቀን ይለያያል። ምን ሲሆን ይሻልሃል? ምን ሲሆን ያም ይሆን?
ልክ ከቀን ወደ ቀን እየተሻለኝ ደህና ነኝ፣ በጣም ደህና ነኝ፣ ይሻለኛል።
በ1972 የሞስኮ ኦሎምፒክ ሁለት የወርቅ ሜዳሊያዎች ባለቤቱ ሻምበል ምሩጽ ይፍጠር
በተዛባ አጉል ዜና አርፏል የተባለው አሁን ያ ታዋቂ አትሌት ዛሬ አብሮን ያመሻል።
ሻምበል አሁን ደህና ነው ሁኔታው? ያው እንግዲህ አንዳንዴ ይሻለዋል፣ አንዳንዴ ደግሞ ይነሳል። ወደ ላይ ወደ ታች የሚል ነው በሽታው። ጸባውም እንደዚህ ነው የበሽታው።
ምንድን ነው በሽታው ማለት ይቻል ይሆን? እንደሆነ አድማጭ ማወቅ።
አዎ፣ በሽታው በምህጻረ ቃል IPF ይባላል። ወደ አማርኛ ስንተረጉመው ያልታወቀ የሳምባ ቁስል ነው የሚሉት በአጠቃላይ። እና ይሄ በሽታ ምን ያደርጋል? ዲስፒኒያ ይሉታል። የትንፋሽ እጥረትን ይፈጥራል። ስለዚህ ይሄ የትንፋሽ እጥረት የተፈጠረው እሱ በሁለቱ ሳምባዎች ላይ በደረሰው ቁስል ነው። የእሱ ደግሞ ከቁስልም አልፎ ሁለቱም ላይ የመሰንጠቅ ምልክት ያሳያል። ያ የትንፋሽ እጥረት ስለሚፈጥርበት በዚህ የትንፋሽ እጥረት ምክንያት በኦክሲጂን እየተረዳ ነው ያለው። ሁለት ኦክሲጂን ነው፣ አንዳንዴ ሁለት ኦክሲጂን ይወስዳል። ኖርማል አንድ ኦክሲጂን ይዞ መሄድ አለበት ሁልጊዜ
የትም ሲሄድ።
አሁን የመነቃነቅ ችሎታ ያነሰ ነው። ብዙ ጊዜ አልጋ ላይ ነው የሚያሳልፈው። እነቃነቃለሁ ብሎ ለምሳሌ ወደ መጸዳጃ ክፍል ሄዶ ከመጣ ለአንድ ለግማሽ ሰዓት ወይንም ከዛ በላይ እንደገና ሐኪሞቹ ተሰብስበው የተለያዩ አይነት ደጋፊ መድኃኒቶችን በመስጠት እንደገና ወደ በኦክሲጅኑ ድጋፍ ወደ ኖርማል የሆነ ያተነፋፈስ ወይንም ደግሞ የዚህ የትንፋሽ እጥረቱን በማካካስ ወደ ጥሩ ማውራት ጥሩ መናገር ይችላል። አሁን ትላንትና ለምሳሌ አንተ በደወልክ ጊዜ አንተን ለማነጋገር አልቻለም
ነበር። ልክ ነው።
በጣም ተነስቶበት ሐኪሞቹ አካባቢው ነበሩ እና ድጋፍ እየሰጡት ነበረ። የተለያየ መድኃኒት ይሰጡታል እና ያለው ሁኔታ ሕክምናው ይሄ ነው።
መልካም። አዲሱ እንግዲህ እንዲህ በወዳጅነት በጠና በታመመበት ሁኔታ የሚረዱትና አቶ ታምሩ ተስፋዬን የመሰሉ ሰዎች ለብርታቱም ቅድም እንደገለጸው ደግሞ የተሻለ ህይወት ውስጥ እንዲቆይ ማድረግ ላይም ትልቅ እገዛ ነው እና እናመሰግናለን። በበኩላችን
በጣም እናመሰግናለን ታምሩ። በነገር ላይ እንግዲህ እኔ ታምሩ ነው የምለው፣ በጣም በቅርብ አውቀዋለሁ። ቶሮንቶ ከተማ ውስጥ በኢትዮጵያውያን ማህበረሰብ ውስጥ የታወቀ ሰው ነው። ቅንነት ያለው ብዙ ሰው የሚረዳ ሻምበልን ብቻ አይደለም፣ አንጋፋውን ጋዜጠኛ አሁን በጣም ታሞ ያለውን ጋሽ ሳሙኤልን ማለት ሳሙኤል ፈረንጅን እነዚህ የመሳሰሉ ሰዎችን ታምሩ ይከታተላል እና በቶሮንቶ የስፖርት እንትን ውስጥም ንቁ ተሳትፎ አለው። እንደውም አንድ ጊዜ ቡድኑን ይዞ ልከርለም እንዴ ቡድኑን መርተህ መተ ነበር አንድ ጊዜ በዚህ በሰሜን አሜሪካ ስፖርት ፌዴሬሽን ውስጥ እና በጣም እናመሰግናለን ታምሩ።
እግዚአብሔር ይስጥልን፣ እናመሰግናለን።
እሺ፣ እኔም አመሰግናለሁ።
አድማጮች፣ አሁን የደህንነቱን ዜና ካበሰርን ከ1972 የሞስኮ ኦሎምፒክ ሁለት የወርቅ ሜዳሊያዎች ባለቤት ስመ ገናናው ሻምበል ምሩጽ ይፍጠር ጋር ያደረግነውን ሰፊ ቃለ ምልልስ በሌላ ጊዜ እናቀርባለን። አድማጮች፣ አሁን ንጉሴ አክሊሉ ከአዲስ አበባ በራዲዮ መጽሔት ወጎች ማሳያ መስኮቱ ብቅ የሚልበት ነው ሰዓቱ።
አሉላና አዲሱ፣ ዛሬ የኔ መስኮት ሲከፈት አብሮኝ የሚገባው ያነበበ እውቀትን ጠገበ የሚባልለት፣ በእርግጥም ማንበብ ሙሉ ሰው ያደርጋል ተብሎ የሚነገርለት ኒውስ ዊክና ታይም መጽሔት ከእጁ የጋዜጣ ጽሑፍ አቅራቢ ደግሞ ከደጁ የማይጠፋ ወለጋ ነቀምት ልክ የዛሬ 85 ዓመት በ1924 ዓመተ ምህረት ተወልዶ እዚያው ነቀምት የአንደኛ ደረጃ ትምህርቱን ተምሮ ከጨረሰ በኋላ መምህራን ኮሌጅ ገብቶ ለሶስት ዓመት ሰልጥኖ ከንጉሠ ነገሥቱ እጅ ዲፕሎማውን የተቀበለ ባለሙያ ነው። መምህር ከሆነ በኋላ ደግሞ በነቀምትና በደብረ ብርሃን ከተሞች አስተምሯል። ከደብረ ብርሃን ወደ አዲስ አበባ አዛውረውት ሲመጣ አልፈለገም። ነገር ግን ሲዛወር ከልጅነቱ ጀምሮ በነበረው ዝንባሌ መሰረት ማስታወቂያ ሚኒስቴር በጋዜጠኝነት እንግሊዘኛው ክፍል ተቀጠረ። ለኢትዮጵያን ሄራልድ ጋዜጣ ይጽፍ ነበር። ከዛም እስራኤልና ሳይፕረስ ሄዶ ሙያውን በስልጠና አዳብሯል። የኢትዮጵያ ድምጽ ዋና አዘጋጅ፣ የዛሬቱ ኢትዮጵያም ጋዜጣ ዋና አዘጋጅ ሆኖ እንዲሁም የወሎ ክፍለ ሀገር የፕሮግራምና የልማት ዋና ስራ አስኪያጅ ሆኖ በኃላፊነት ለረጅም ዓመታት ሰርቷል። እኔ ያቀረብኩለት ጥያቄ ለመሆኑ ጋሽ ከቤ በእናንተ ዘመን በንጉሠ ነገሥቱ ዘመን ድሮ ዛሬ እንደሚነገረው መጻፍና መናገር አይቻልም ነበር ነው ያልኩት። ማን ያርዳ የቀበረ ማን ይናገር ከበዳኒሳ የነበረ
ማቻለን በጃኖ ጊዜ እኛ እንደ ቅዱስ ነገር አገን የምናው የማንናካው በስክነዝንና ጃኖ እንጂ ስለቀረው ሁሉ ነቅፈን መጻፍ እንችላለን። በሪሳን ቀዝም ሆነ በሪፖርቲንግ ስለማንኛውም መጻፍ እንችል ነበር። ኢንፋክት ጋዜጠኞች የተከበሩበት ዘመን ቢኖር በኃይለሥላሴ ጊዜ ነው እና ክብር ነበረን። ማንኛውንም ሚኒስትር ቢሮ ተቀምጬ ጠርቼ አነጋግራለሁ። ቢሮ ድረስ ሄጄ ሳነጋግረው በሩ ድረስ መጥቶ ነበር የሚቀበለኝ ነበረ። ለምሳሌ ያህል እንደ ልጅ እንዳልካቸው መኮንን ከፖሊስ አዛዦችም እንደ ጀነራል
ይልማ ሽበሺ
ሌሎችም እኔ ምንም አይነት ችግር አልነበረኝም። እንደፈለኩ ማንም ሚኒስትር ማንም ጠቅላይ ገዥ ጋር ደውዬ አነጋግራለሁ። እየወጣሁም ኢንተርቪው አደርጋለሁ። ብዙ ጠቅላይ ገዢዎችን ኢንተርቪው አድርጌያለሁ። ሌላ በቀር አልጋ ወራሽን ደሴ እጄ ቤተ መንግስታቸው ኢንተርቪው አድርጌያቸዋለሁ። ከዛም ተመልሼ ራስ ምሩን ኢንተርቪው አድርጌያቸዋለሁ። ኃይለ ጊዮርጊስ ወርቅነህን ኢንተርቪው አድርጌያለሁ።
ዶክተር ኃይለ ጊዮርጊስ የአዲስ አበባም ከንቲባ ነበሩ።
አዎ፣ መጀመሪያ ደግሞ የአውራ ጎዳና ዋና ስራ አስኪያጅ በነበረ ጊዜ በጣም ግልጽ የሆነና ኢትዮጵያን የሚወድ ታላቅ የልማት ሰው ነበረ ኃይለ ጊዮርጊስ ወርቅነህ። ለጃኖ 75ኛ ልደት በዓል ከጃኖ ጋራ ካደጉት ከኖሩት ራስ ምሩን በጃኖ ዘመነ መንግስት ተምረው ስልጣን ላይ ከወጡ ደግሞ ዶክተር ኃይለ ጊዮርጊስ ወርቅነህን ኢንተርቪው አደረኩኝ። እኔ ምናሴ ጋር ዶክተር ምናሴ ኃይሌ በጣም የምንወደው ሚኒስትራችን ነበረ። ያከብረን ነበረ፣ ይንከባከበን ነበር፣ መጽሐፍ ነጻነት ስም ይሰጠን ነበረ። በእውነቱ ከዚህ ችግር ደርግ ሲመጣ ነው እኛ እጃችን የሳሰረው
እና በቃ እንደ ልብ ተጽፉ ነበር። ለምሳሌ አንድ ሰው የዜና አገልግሎት ሰው ሲነግረኝ አንድ ወሬ በስህተት እዛ ኢንተርናሽናል የዓለም አቀፍ የዜና ክፍል አለ ተሳስቶ ወደ ሬዲዮ ሄዶ ያ ዜና በሬዲዮ ተነግሮ ጋዜጠኞቹ ይታሰራሉ። ያን ዜናውን ያስተላለፉት ዶክተር ምናሴ ኃይሌ ከማስታወቂያ ሚኒስቴር በእግር ሶስተኛ ድረስ መጥተው አስፈቱን ብሎኛል። እስከዚህ ድረስ
ዶክተር ምናሴ በጣም ይደግፈን ነበረ። ጃኖጋ ያቀር በቀጥታ ጃኖጋ ያቀርበን ነበረ። ጠቅላይ ሚኒስትሩ ያውቁን ነበረ፣ ጠፍተው ያነጋግሩን ነበረ። ችግር አልነበረንም። በእውነቱ ችግር የመጣው ደርግ ከመጣ በኋላ ስለ ሶሻሊዝም ብቻ ነው እንጂ የምጽፉት ስለ ሌላ ነገር መጻፍ አትችሉም ብሎ እጃችን ያሰረው ደርግ ነው እንጂ በላሴ ጊዜ ብዙ ብዙ ነገሮችን አነካክተን ብዙ ነገሮችን ነቅፈን እንጽፍ ነበረ። ችግር አልነበረንም እና እኔ በጋዜጠኝነት ዘመን እጅግ የኮራውበትና የተዝናናውበት የተደሰስኩበት ስራ ነበረ። ጋዜጠኝነት ለእኔ ህይወቴ ነበረ።
አንዳንድ ጊዜ ለምሳሌ ንጉሠ ነገሥቱን የሚያስቆጣ ነገር ዜና ላይ ሲወጣ ወይ ጽሑፍ ሲወጣ ወይ ደግሞ ባለስልጣናቱንም እንደዚህ ነካ የሚያደርግ ነገር ሲመጣ ያው እንግዲህ ከቤተ መንግስት አካባቢ ቁጣው ይመጣል። በሚኒስትሮቹ አማካይነት እናንተ ተጠርታችሁ ወደ እናንተ ይወርዳል እና ያ ቁጣው ብዙ ጊዜ ግን የሚመጣው ይሄ እንደው ትክክል አይደላችሁም፣ ይሄን ለምን አላችሁ፣ ለምን እንዲህ አደረጋችሁ የሚለው ነው። ጥሩ ስትሰሩ ግን ምስጋናው አይመጣም። ምንድን ነው የዚህ ምክንያቱ ምስጋና የማይመጣው ተብለው ሲጠየቁ አንድ ባለስልጣን ቤተ መንግስት ጸጥ ብሎ ከዋለ እንደ ምስጋና ነው የሚቆጠረው ጋዜጠኛው ጥሩ እንደሰራ።
ትክክል ነው። ግን ከዚህም በላይ እኛ ጃኖች በእውነቱ መልካም ነገር ከሰራ ጠብተው ያነጋግሩ ነበር፣ ያመሰግኑ ነበር። እኔ ለምሳሌ በተማሪዎች ንቅናቄ ጊዜ የኢትዮጵያን ታሪክ ከሶስት ሺህ ዘመን ወደ አንድ ሺህ ዘመን አሳንሰው የተናገሩ ነበሩ። እኔ ያንን ሁሉ ነቅፌ ጽፌያለሁ። ያን ስለ እሱ ጠርተው አነጋግረውኛል። ብዙውን ጊዜ በምጽፍባቸው ነገሮች ሁሉ ጃንሆይ ያነጋግሩኝ ነበር። ችግር አልነበረኝም። ጃንሆይ መልካም ስራ ይወዳሉ። እርግጥ መጥፎ ስራ ሲኖር ደግሞ አለመወዳቸውን ይገልጻሉ። ለምሳሌ አቤ ጉበኛ መጽሐፍት አንድ ልናቸው ወጣ ጊዜ አዲስ ዘመን ብርሃኑ ዘሪሁን ነበረ ዋና አዘጋጅ። እዛ ጋዜጣ ላይ እዛ ሳትሞ ወጣ ጋዜጣ ላይ አጼ ቴዎድሮስ እንዳንዳንዶቹ ነገስታት የሰለሞን ዘር የዳዊት ልጅ ብለው አይመጻደቁም ነበረ ብሎ ጻፈ።
አቤ ነው ይህን የጻፈው?
አቤ ዋው አንድ ልናቸው መጽሐፍ ውስጥ። ከዛ ያ መጽሐፍ ያንን ረቪው የሚያደርግ ሰው አዲስ ዘመን ላይ እንዲህ ብሎ ጻፈ። ጃኖ በጣም ተቆጡ። ጌታቸው መካሻ ነበር ሚኒስትራችን። ብርሃኑ ከዛ አንሳልኛል። ሌላ ቢሆን ኖሮ ደርግ ቢሆን ኖሮ ወዘው ረሽነው ነበር። ከዛ አንሳልኛሉ። ጌታቸው መካሻ አነሳውና ሬዲዮ አስቀመጠው። ምንም ጉዳት አልደረሰበት። ኋላ እንደገና ተመልሶ በደርግ ጊዜ የአዲስ ዘመኑ ዋና አዘጋጅ ሆኗል። ብርሃኑ ዘሪሁን። ብርሃኑ ዘሪሁን ትልቅ ጸሐፊ ወዳጄ፣ ጎበዝ ሰው ነበር። በጣም ጎበዝ ሰው ነበር። እና ጃኖ ብዙውን የምንጽፈው አንዳንድ በጣም ከረር ያለ ነቅፋዎችን መንግስታቸውን ካልነካን በስተቀር በእውነቱ አይቆጡንም፣ ያልፋሉ። እኔ አንድ ጊዜ
አንተ አንድ ጊዜ ጋሽ ገቢ በሚቀጥለው 15 ቀን ፕሮግራማችን ከዚያ ብንነሳ። አድማጮቼ፣ ለዛሬ አንጋፋውን የ85 ዓመት የዕድሜ ባለጸጋውን ጋዜጠኛውን ከበደ አኒሳን አመስግኜ ዝግጅቴን ላብቃ።
ንጉሴ አክሊሉን እናመሰግናለን።
ቴር ስትልን ንጉሴ። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን በዚሁ ልንቋጭ ነው። አድማጮች፣
አሁን የቀረን
የስንብቱ ስልት ነው።
አስቴር አወቀናት ቆየት ባለ ስልቷ ሙናይ ሙናይ ትለን
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ፕሮግራሙን ሲያቀነባብርልን አብሮን ያመሸው ንጉሶ ታምሬ፣ እኛ ደግሞ የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና
አሉላ ከበደንን በሚቀጥለው የራዲዮ መጽሔት እንመለሳለን። እኛ በኩል ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.